የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ ጥቅምት 3 2012 ዓመተ ምህረት ነው። አብራችሁን ካመሻችሁ ከመስማችሁ ጥንቅሮች መካከል
በአፋር አሳይታ ዱብቲ የውጭ ሀገር መታወቂያ ያዙ ታጣቂዎች በከፈቱት ጥቃት የበርካቶች ህይወት ማለፉ ተሰምቷል።
ትልቅ መሳሪያ በመትረየስም በቦምብም በላውንቸር ኃይለኛ ቶክስ ከፍቶ ብዙ ህጻን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
ጥቃቱ የተፈጸመበት ስፍራ የአፋምብ ወረዳ አስተዳዳሪ አቶ ሁሴን አሊን የሰማችኋቸው። ዝርዝሩ በመሽቱ ይደመጣል። በሌላ ዜና በአማራ ክልል ሰኔ 15 ቀን 2011 ዓ.ም ተመረጠ ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል 3ቱ በ10 ሺህ ብር ዋስ ተፈተዋል።
የሚያስከስፋቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከ10 ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው ይችላል አይደለም።
የክልሉ ጠቅላይ አቃቤ ሕግ አቶ ኢዮብ ጌታቸውን የሰማችኋቸው። ዝርዝሩ በተመሳሳይ በምሽቱ ይደመጣል። ከነዚህ በተጨማሪም የቴክኖሎጂን ዓለም የሚያስቃኙ የብሩህ አይምሮ ባለቤት ከሆኑ ወጣቶች ጋር የሚያስተዋውቁ መሰናዶዎችም አሉ።
የሙዚቃ ሀብታም ይኖረናል። አብረናችሁ እናመሸው። እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረሞ።
ቅድሚያ ጫጭር ዜናዎችን እናሰማችኋለን። አብራችሁን ስለምታመሹ ግን ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን መጥተናል። በደቡብ ክልል ኮንታ ልዩ ወረዳ ጥቅምት 2012 ዓ.ም ተመረጠ ከለሪቱ 10 ሰዓት አካባቢ በደረሰ የመሬት መንሸራተት አደጋ የ23 ሰዎች ህይወት ማለፉን የልዩ ወረዳው አስተዳደር አስታወቀ። በልዩ ወረዳው አስተዳደር ባህል ቱሪዝምና የመንግስት ኮሙኒኬሽን ጽፈት ቤት ኃላፊ አቶ ታከለ ተስፉ በአደጋው 23 የሚደርሱ የአምስት ቤተሰብ አባላት ህይወት እንዳለፈ ለአሜሪካ ድምጽ ተናግረዋል። አቶ ታከለ ያይዘው ከሞቶች ውስጥ 13ቱ ሴቶች ቀሪዎቹ ደግሞ ወንዶች ናቸው ብለዋል። በልዩ ወረዳው አማያ በተባለ ስፍራ በሚገኙ መኖሪያ ቤቶች የደረሰው ይህ አደጋ ነዋሪዎች በእንቅልፍ ላይ ያሉ በሌሊት በጣለው ከፍተኛ ዝናብ ምክንያት በመከሰቱ ከፍተኛ ጉዳት ማድረሱንም ኃላፊው ተናግሯል። የ13 ሰዎች አስክሬን በሰው ጉልበት ቁፋሮ መውጣቱና የቀሪዎቹንም ለማውጣት ህብረተሰቡ ርብርብ እያደረገ መሆኑን አቶ በላይ በቀለ የተባሉ በቦታ የሚገኙ ነዋሪ ገልጸዋል። የቀሪዎቹን አስክሬን የመፈለግ ስራ የቀጠለ ሲሆን ቁጥራቸው በውል ያልታወቀ እንስሳትም የአደጋው ሰለባ ሆነዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው።
የሶማሊያ መንግስትና ሶማሊያ ያለው የአፍሪካ ህብረት ተልእኮ በአልሸባብ ላይ ጫና ማሳደሩን ለማጠናከር ቃል ገብቷል። በሶማሊያ የከፋ የአሸባሪዎች ጥቃት የደረሰበት ሁለተኛ ዓመት ታስበውሏል። የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፎርማጆ ያወጡት መግለጫ የመንግስት ወታደሮች የጽንፈኛውን ቡድን ሰራዎችን ለመጋፈጥ እንቅስቃሴዎችን አጠናክረዋል ይላል። ጥንፈኛው ቡድን ምህረት የለሽ ጥቃቶችን ለማሰር የሚጠቀምባቸው ስፍሮችን ወታደሮቹ ደምስሰዋል ሲል መግለጫው ገልጿል። ወታደሮቹ በጽንፈኛው ቡድን የተያዙ ግዛቶችን ነጻ አድርገዋል ሲልም የፕሬዝዳንቱ መግለጫ አክሏል። ሶማሊያ ውስጥ የአፍሪካ ህብረት ተልእኮ ምክትል ልዩ ልዑክ ሳይመን ሙሎንጎ በበኩላቸው አሸባሪዎች የሚያደርሱት ጥቃት ሶማሊያን ሰላምና የበለጸገ መጻኢ ዕድል ከማምጣት ሊያግዳት አይችልም ብለዋል።
የስፓይን ከፍተኛ ፍርድ ቤት በ9 ቀድሞ የካታላን ተገንጣይ መሪዎች ላይ በዛሬው ዕለት ከ9 እስከ 13 ዓመታት እስራት በይኗል። እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ከሁለት ዓመታት በፊት ማለት ነው ካታላንን ከስፓይን ነጻ የሚያወጣ አዋጅ አውጀዋል በሚል ነው ክስ የተበየነባቸው። የቀድሞ የክልሉ ምክትል ፕሬዝዳንት ኦሪኦል ጁንካራስ በቅስቀሳና በህዝብ ገንዘብ ማባከን ከስ 13 ዓመታት እስራት ተበይኖባቸዋል። 3 ሌሎች ተከሳሾች በእንቢተኛነት ጥፋተኛ ሆነው ተገኝቷል። ሆኖም እስራት አልተፈረደባቸውም።
ሰሜን ኮሪያ ማንኛውንም አይነት የግልግል ማስተካከያ ከማድረጓ በፊት ዩናይትድ ስቴትስ ሁሉንም ነገር ማከናወን አለባት ማለቷን በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር ሄሪ ሃሪስ ዛሬ ታትሞ በወጣ ቃለ መጠይቅ ተናግረዋል። ሃሪስ ይህንን ያሉት ዶንግ ኤ አይቦ ለተባለው የደቡብ ኮሪያ ጋዜጣ ሲሆን ሰሜን ኮሪያ ባለፈው ሳምንት ከዩናይትድ ስቴትስ ጋር የተደረገውን የኒውክሌር ንግግር ረግጣ ከወጣች ወዲህ የዩናይትድ ስቴትስ ባለስልጣን ተጨባጭ ምላሽ ሲሰጡ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ለንግግሩ መቋረጥ ዩናይትድ ስቴትስን ተጠያቂ አድርጋለች። ሐሪስ በስዊድን መዲና በተደረገው ንግግር እንዳልተገኙ ቢገልጹም ለንግግሩ አጣብቂኝ ውስጥ መግባት ተጠያቂዋ ሰሜን ኮሪያ እንጂ ዩናይትድ ስቴትስ አይደለችም ብለዋል።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛችኋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ያዳመጣችሁ የምትገኙት ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በአፋር ብሔራዊ ክልላዊ መንግስት አሳይታ ዱብቲ አካባቢ የውጭ ሀገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ሰነዘሩት በተባሉት ጥቃት በርካታ ሰዎች መሞታቸውና መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገለጹ። የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊ 17 ሰዎች መሞታቸውና 34 ሰዎች መቁሰላቸውን ለአሜሪካ ድምጽ ተናግረዋል።
በሌላ በኩል የአገር ውስጥ መገናኛ ብዙሃን የአፋር ክልል የወንጀል መከላከል ዘርፍ ምክትል ኮሚሽነር አህመድ ኡመድን ጠቅሰው 3 ህጻናትና 4 ሴቶችን ጨምሮ በአጠቃላይ 16 ሰዎች መገደላቸውን ዘግበዋል። መስፍን አራጌ ዝርዝሩን ያስደምጠናል።
ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋምቦ አካባቢ ገረኒ ልዩ ስሙ ኦብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ከረዲቱ 10 ሰዓት ገደማ ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር።
ከረዲቱ 10 ሰዓት ላይ የሶማሌ ልዩ ኃይልና የጅቡቲ ኢሳ አብሮ ተቀናባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ኃይለኛ ተኩስ ከፍቶ በትልቅ መሳሪያ በመትረየስም በቦምብም በላውንቸር ኃይለኛ ተኩስ ከፍቶ ብዙ ህጻን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
በጥቃቱ ጉዳት ደርሶባቸዋል የተባሉ 34 ሰዎች በሳይታና ዱብቲ ሆስፒታሎች ህክምና እየተደረገላቸው መሆኑንና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል።
የሞቱት 17 ነው። 4 ሴት፣ 1 ህፃን፣ የ6 ወር ህፃን፣ ሌላው ወንድ ሆኖ ጎልማሳም አለ፣ መካከለኛ እድሜም አለ፣ ወጣትም አለ፣ እስከ 14 እስከ 12 እድሜም አለ፣ ሽማግሌዎችም አሉበት።
የሟቾቹን ቁጥር ወደ 21 ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ኡመድ በጥቃቱ 16 ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሃን ገልጸዋል። የአካባቢው ነዋሪ በወሰደው የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከ10 በላይ የሚሆኑት መገደላቸውን ተናግረዋል።
ከነሱ የሞቱ ሰዎች ላይ የለበሱት ሚኒቴሪም ተገኝቷል። የሶማሌ ልዩ ኃይል ሚኒቴሪ፣ የሶማሌ ልዩ ኃይል መታወቂያ፣ የጅቡቲ ደግሞ የጅቡቲ ሚኒቴሪና የጅቡቲ መታወቂያ፣ ጅቡቲ ሪፐብሊክ አይዲ ይላል እና በዛ ነው መረጃ ልናገኘቻ ነው። እጃችን ላይ ነው መረጃቸው።
በጥቃቱ ጉዳት የደረሰባቸውን ወደ ሕክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየሁት ያሉትንም መረጃ እንዲህ አክለዋል።
ጥቃት አድርሰው ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሶማሌላንድ መኪና ተገኝተዋል፣ ታርጋ የያዘ ከሞቱት ውስጥ ደግሞ የጅቡቲ ወታደሮች አሉ። ደግሞ ሙሉ የጅቡቲ ወታደር የጫነት መኪና አቃጠሉት። አፋሮቹ መንገድ ላይ የተያዘ መኪናም አለ።
አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት በሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም መርቶ ቁጭ ብሎ እየጠበቁ ነው።
ጉዳዩን የክልሉ መንግስት አውቆታል።
የገባ ማለት ትናንትና ከክልል አመራሮችም ገብቶ ያ ቦታ ድረስ አይቶ ያዩማሉ።
ጸጥታ ኃይሉ ወደ እናንተ
አልመጣም።
የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም። ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ በውሃ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገሩት ምክትል ኢታማዦር ሹሙ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ኢዜአ ዛሬ ዘግቧል። የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው የምመለስበት ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። በአማራ ክልል ሰኔ 15 ቀን 2011 ዓ.ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል 3ቱ በ10,000 ብር ዋስ ተፈቱ።
ዛሬ ማምሻውን ከእስር የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሙ፣ የክልሉ ህዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማርና የአማራ ክልል ሚሊሻ ጽፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቢ ህግ አቶ እዮብ ጌታቸው ለአሜሪካ ድምጽ ተናግረዋል። ዘገባውን ከባህር ዳር ያጠናከረችው አስቴር ምስጋናው ነች። አቃቢ ህግ አቶ እዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ከሚያብራሩበት ይጀምራል።
ብርጋዴር ጀነራል ተፈራ ማሙ፣ ኮሎኔል አለበል አማርና ኮሎኔል ባምላኩ አባይ የሚባሉት ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ ዕለት በ29 1/2012 ዓ.ም አቅርበው ነበር። መዝገቡን መርምሮ አይቶ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ንቀጠሩ እንዲሰጠን ጠይቀን፣ ከመጀመሪያውም እንግዲህ የተጠረጠሩበት በሰኔ 15ቱ ጥቃት እጃቸው አሉበት ወይንም ደግሞ አቀነባብረዋል በሚሉ ተጠርጥረው ነበር። እነሱን ጨምሮ ሌሎች እነሱን ሊያስከስሳቸው የሚችለው ወንጀል ተብሎ ያገኘነው ክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በሕገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመወጣት የተለየና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከ10 ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም። ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው በውጭ ሆነ ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለ ለፍርድ ቤቱ ገልጸን ፍርድ ቤቱም ግራቀኙን ከሰማ በኋላ በ10,000 ብር እያንዳንዳቸው 10,000 ብር ዋስትና እንዲያመጡና እንዲለቀቁ ወስኗል።
ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቢ ህግ የገለጹት።
ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢ ህግም ከሌሎች የተውጣጣ ቡድን ጊዜ የወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንጻር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም ዋስትና ሊለቃቸው ይችላል።
ከዚህ በኋላ ስሚቀጥለው ምንድን ነው?
እንግዲህ ከዚህ በኋላ በዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። በዋና ወንጀል አድራጊዎች ተለይተው ክስ ይቀርባባቸዋል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳቸው የማይችሉ ሰዎች ካሉ ተጣርተው ክስ አይቀርም ውሳኔም ይወሰን ሊኖር ይችላል። አጠቃላይ ካሉት ከቀሩት ተጠርጣሪዎች ውስጥ
ከሰኔ 15 ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 207 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ 80 የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ቴክኖሎጂው ዓለም የሚወስድ ዘገባ ይደመጣል።
የሆንግ ኮንግ ጸረ መንግስት ተቃውሞ በቀጠለበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ነው። በቻይናና በተቃውሞ ሰልፈኞች መካከል ያለው ፍጥጫ አንዳንድ የዩናይትድ ስቴትስ የቴክኖሎጂ ድርጅቶችን አገልግሎታቸውን እንዲያቆሙ አስገድዷቸዋል። የሚሼል ኩዊን ዘገባ ሀብታሙ ስዩም እንደዚህ ያሰማናል።
የሆንግ ኮንግ ጸረ መንግስት ሰልፎች የማባራት ምልክት ባላሳዩበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ስለመሆናቸው ተረድተዋል። ለቻይና መንግስት ምላሽ ይሆን ዘንድ አፕል የሆንግ ኮንግ ሰላማዊ ሰልፈኞችና ነዋሪዎች ፖሊስ በሚመጣ ጊዜ የማስጠንቀቂያ ምልክት የሚለዋወጡበትን መተግበሪያ ሰርዘዋል። የአፕል ዋና ኃላፊ እንደተናገሩት የሆንግ ኮንግ ባለስልጣናት መተግበሪያው የፖሊስ ኃይል አባላት ላይ አነጣጥሮ አደጋ ለመጣል አገልግሎት እየዋለ ነው ሲሉ ከሰዋል። የመተግበሪያው አዘጋጆችና የሆንግ ኮንግ የለውጥ አቀንቃኞች ግን ይህን ክስ ይቃወማሉ። አፕል ለምርትና ለአቅርቦት ሰንሰለቱ ሲል ቻይናን ይመረኮዛል። ከዓለም አቀፉ ሽያጭ መካከል 20% የሚደረገው ቻይና ውስጥ ነው። ማሴጅ ሲግሎስኪ የቴክኖሎጂው መስክ ምሁር ናቸው። ቻይና አፕልን ካስወጣች ምን ይፈጠራል? ይሄ ለትሪሊየን ዶላሩ ድርጅት በመኖር አለመኖሩ ላይ የተደቀነ አደጋ ነው። ቲም ኩክ በግላዊ ታማኝነታቸው ልክ ሊጋፈጡት የማይቻላቸው ግዙፍ ጉዳይ ነው ነው ያሉት። አፕል ብቻ አይደለም ወደ ቻይና ለማቅናት ባለው ቅድ ላይ ሙግት ያላጠው ጉግልም ሰዎች የሆንግ ኮንግ ሰልፈኞችን ገጽ ባሪ ተላብሰው የሚጫወቱበትን የኮምፒውተር ላይ ጨዋታ አስወግዷል። ድርጅቱ ጨዋታው ጥንቃቄ ሊሞላባቸው የሚገቡ ሁነቶች ፖሊሲን ጥሷል ብሏል። ኤሪክ ጎልድማን የሳንታ ክላራ ዩኒቨርሲቲ የህግ ፕሮፌሰር ናቸው።
Google wishes it could avoid all sensitive events. It doesn't want to be taking sides whatsoever.
Google እጅግ ስለሆነ ጥንቃቄ ሊሞላባቸው የሚገቡ ሁነቶችን ሊያስቀርብ ይችል ይመኛል። በማናቸውም ሁኔታ ከአንደኛው ጎራ ጋር መሰለፍ አይፈልግም። ድርጅቱ ጨዋታው የጥንቃቄ ሁነቶችን የጣሰ እንዳልሆነ መወሰን ይችል ነበር። ይህ ሰዎች የሚጫወቱት ጨዋታ እንዲሁም ሰባዊነታቸውን እውን ለማድረግ ለሚጥሩ ደግሞ ማስተማሪያም ሊሆን የሚችል ነበር። Activision Blizzard የተሰኘው ከቻይና ቴሌኮሙኒኬሽን ጋር የሚንቀሳቀስ የኮምፒውተር ጨዋታዎች ፈልሳፊ የሆንግ ኮንግ ሰልፈኞችን ደግፎ መግለጫ ካወጣ በኋላ አንደኛውን ጨዋታ ያሸነፈውን ተከፋይ ተጫዋች ቀጥቷል። የኮምፒውተር ላይ ጨዋታዎች ፈልሳፊ ለሆነው ማርክ ከርነር የድርጅቱ ርምጃ አስገራሚ ነው።
That's not just game staying out of politics.
ይሄ ጨዋታዎች ከፖለቲካዊ ጣልቃ ገብነት እንዲርቁ የማድረግ ጉዳይ አይደለም። ይሄ የጨዋታው ፈልሳፊ የሆነ ድርጅት በፖለቲካ ውስጥ ራሱን ጣልቃ ያስገባበት ማሳያ ነው። ለኔ መስመር የተላለፈ ተግባር ነው ነው ያለው።
For me, that just crossed the line.
የኮምፒውተር ጨዋታዎችን የሚያዘወትረው ማህበረሰብ ከፖለቲካ ጋር ያን ያህል የሚነካካ አይደለም። የተወሰኑት ግን ተባብረው ታዋቂ ከሆነው የActivision Blizzard ጨዋታዎች ውስጥ ታዋቂዋን ሜይ የተሰኘች ገጽ ባህሪ ወደ ሆንግ ኮንግ ተቃዋሚ ሰልፈኛነት ቀይሯል። ሜይ አሁን ለነጻነት የምትዋጋ ሆንግ ኮንግ ነጻ እንድትሆን ትሟገታለች እንደማለት ነው። እንደ ፍልስፍናው ንግግር የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ከሆንግ ኮንግ ውጥንቅጥ ራሳቸውን ማራቅ ይፈልጉ ይሆናል። ሆኖም እየጨመረ ባለው ሁኔታ ወደ ፍጥጫው እየተሳቡ ከተጠቃሚዎችና ከቻይና መንግስት ደጋፊዎች አንዱን እንዲመርጡ እየተገደዱ ነው።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ትምህርትን፣ ትወናን፣ ገጣሚነትና ንግድን በአንድ ላይ በማስኬድ ህይወቷን የምትመራ ጠንካራ ወጣት በዛሬ በጋቢና ዘጋቢዎች መስኮት ይዘን እናስተዋውቃችኋለን። ወጣቷ ጋዲሴ ምንከፉ ትባላለች። ተዋናይ ናት።
ጋዲሴ የግጥም መድብልም አሳትማለች። በ230,000 ብር መነሻ የከፈተችውን የኮምፒውተር መሸጫ አቅም ወደ 3 ሚሊዮን ብር አሳድጋ ለሌሎች ወጣቶች የሥራ ዕድልም መክፈቷን ሰምተናል። ዘጋቢያችን ጻይዳም ጦናት ዝርዝሩን የምትነግረን እንደሚከተለው ይደመጣል።
በለቀምት ከተማ ተወልዳ ያደገችው ወጣት ጋዲሴ ምንከፉ ሁለተኛ ደረጃ ትምህርቷን ያጠናቀቀችውም እዛው ነው። በ2007 ዓ.ም ምረት አዲስ አበባ ዩኒቨርሲቲ ተቀላቅላ በኢኮኖሚክስ ተመርቃለች። ትምህርቷን ስታጠናቀቅ ስራ ከመቀጠር ይልቅ በሁለተኛ ደረጃ ትምህርት ቤት እያለች ተሳተፈበት ወደ ነበረው የስነ ጽሑፍ ፍላጎት እንዳደላች ትናገራለች። በዚህ ፍላጎቷም ቀጥላ በብዙ የአፋን ኦሮሞ ፊልሞችና ቲያትሮች ላይ ተውናለች። በቅርቡ ደግሞ የመስቀል ወፍ የተሰኘ የግጥም መድብል አሳትማ ለአንባቢያን አድርሳለች።
ተማርኩበት ትምህርት ቤት የአርትን ችሎታችንን እንድናወጣ ያበረታታን ነበረ። ስለዚህ በተሰጦም አምነዋለሁ። ማለት ግጥም መጽሐፍ በጣም ወዳለው በጣም ቆንጆ ግጥሞችን እንደምጽፍ ደግሞ አስተማሪዎቼ ይነግሩኝ ነበረ። ስለዚህ እንደምችል አምን ነበረ። ስለዚህ ወደዚህ ነገር እንድመጣ አንዳንድ ድራማዎችን መስራት፣ ቲያትሮችን መስራት፣ መጽሐፍን እንደምችል ሲነግሩኝ ስለነበረ ያን ነገር ለማውጣት ደግሞ በጣም ትልቅ ነበር። ወደ አዲስ አበባ እንደመጣ እድሉን ተጠቅሜ ችሎታዬን ላውጣ ሞክሬያለሁ።
ጋዲሴ የትወና ብቃቷንና የስነ ጽሑፍ ተሰጥኦዋን በትምህርት ለማሳደግ አጫጭር ስልጠናዎችን መከታተሏንም ትናገራለች። በልጅነቷም የራሷ የሆነ ስራ ፈጥራ የግል ድርጅት እንድኖራት ታልም እንደነበር ትገልጻለች።
ለምን አብረናን ሰላም የሚላሳብ ያንሰልኝ አብረን እንደምንሰራ አሰብኩና ተጀመርኩኝ። በኋላ ደግሞ አሁን በሽር እየሰራን ኮምፒውተር እና የኮምፒውተር ተዛማች እቃዎችን ነው ኢምፖርት እያደረግን የምንሸጠው እና የምናከፋፍለው። ግን ሜንቴናንስ እንሰራለን፣ ዌብ ዴቨሎፕመንትም እንደዚህ ሶፍትዌር ስራዎችን እንሰራለን። ወደፊት እዛ ይከረዳል አሁን ኢምፖርት የምናደርገውን እቃዎችን ሀገር ውስጥ ያመረትን የሀገር ውስጥ ገበያ ለመያዝ እንሞክራለን። ከዛም አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን
በአሁኑ ሰዓት ከስራ ጎን ለጎን በንግድ ስራ ትምህርት በሁለተኛ ዲግሪ እየተማረች የምትገኘው ጋድሴ ሴቶች ለትምህርታቸው ቅድሚያ መስጠት እንዳለባቸው ትመክራለች።
ሴት ስለሆነ ብቻ መካድ የማንችለው ብዙ ፈተናዎች አሉ። እነዛ ፈተናዎች ግን እኛ ካሰብነው ጎል እንዳንደርስ የሚያገዱን ነገሮች አይደሉም። ይህንን አውቀን በምንችለው ያህል ታግለን ፈተናዎችንም አልፈን ከግባችን መድረስ እንደምንችል እየነገርኳቸው በዛው ልክ ደግሞ ሴት ብቻ መሆን ሳይሆን ጠንካራ ሴት ሆነን እንገኝ አብረን እንድንሰራ እንተጋገዝ እንዋደቅ ማስተላለፍ እፈልጋለሁ።
በ290,000 ብር መነሻ የከፈተችው የኮምፒውተር መሽጫ አቅም ወደ 3,000,000 ብር ያሳደገችው ጋድሴ በአሁኑ ሰዓት ለአራት ቋሚና ለ23 ግዛዊ ሰራተኞች የእስራኤል ድል መፍጠር መቻሏንም ትናገራለች። በቀጣይ በምትሳተፍበት ዘርፍ በሙሉ አቅሟን የማሳደግ ፍላጎት እንዳላትም ገልጻለች። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ለአሜሪካ ድምጽ የሚተላለፍላችሁን ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ጋዲሴንና ፀሐይን ደግሞ እናመሰግናችኋለን። እነዚህ አይነት ወጣቶች
አው እንግዲህ ጋዲሴ ብዙ አይነት ወጣቶችን አስተውሰችን። ይሄ መርሃ ግብር የተከፈተበት ዋንኛ ምክንያት መሰል ወጣቶች የተለያየ የተሰጥቶ ያላቸው በአስተሳሰብም ሆነ በስራቸው የብዙ ለብዙ ወጣቶች ተምሳሌት የሚሆኑ ሰዎችን ለማስተናገድ ስለሆነ አድማጮች ሁልጊዜ መሰናዶአችን መጨረሻ ላይ በምንገልጻቸው አድራሻዎች መሰል ሰዎች አሉ። እነዚህን ብታናገሩ እነዚህን ብታገኙ የሚሉትን ወጣቶች ተከታትለን ለማቅረብ እንሞክራለን።
እስቲ በቀጣይ ወዴት ነው የምንሄደው?
ቀጣዩም እንግዲህ ትንሽ ብርሃን የተሞላበት ፕሮግራም ይመስለኛል። ምክንያቱም የምናወራው ቢዩቲፉል ማይንድ የተሰኘ የማህበረሰብ ድርጅት አለ። ከተለያዩ ሆቴሎች የሚጣሉ ሳሙናዎችን በመሰብሰብ መልሶ እጅ ሳሙናዎችን በማምረት ለወጣቶች የሥራ ዕድል ይፈጥራል። ይህም ብቻ ሳይሆን አዲስ አበባ ውስጥ ባሉ 20 ትምህርት ቤቶች የእጅ መታጠብ ስልጠናዎችን በመስጠትና ሳሙናዎችን በማቅረብ የንጽህና ባህል ለማስፋፋትም እየሰራ ነው። የድርጅቱ መስራች አያጣም ስሜ ነው ይባላል። እንግዲህ ኤደን ካንቺ ጋር ነው ቆይታ ያደረገው። እሱም መሰናዶን ሰማና እንመለሳለን።
አጣም ስሜነህ የ27 ዓመት ወጣት ነው። ከአዲስ አበባ ዩኒቨርሲቲ በማህበረሰብ ጥናት ከተመረቀ በኋላ በግብረሰናይ ድርጅት ውስጥ ተቀጥሮ መስራት ጀመረ። በግብረሰናይ ድርጅት ውስጥ በነበረው ቆይታ አይኑን የፈጠጠ ችግርና ድህነትን ማስተዋሉን ይናገራል። በዚህም የተነሳ ከእርዳታ ውጪ ቋሚ በሆነ መልኩ ሰዎችን በግሉ ለመርዳት ምን ማድረግ እንደሚችል ማሰላሰል ጀመረ። በመቀጠልም ቢያንስ የንጽህና ችግርን መቅረፍ ብቻ እንደ ተቅማጥና ትራኮማ ያሉ በሽታዎችን መከላከልና ዜጎች የተሻለ ገጽታ ይዘው መቅረብ እንዲችሉ እችላለሁ ብሎ በማሰብ ቢዩቲፉል ማይንድ የተሰኘ ከንጽህና ጋር የሚሰራ ድርጅትን ከፈተ።
ጣናት እጅ መታጠብ የላቸው መንግስት ለጥቶች እንትቤት የቆሸሸ ነው። ስለዚህ በዛው ላይ ሳይታጠብ ደግሞ ሲገልበት ሌላ ችግር ነው። እጅ መታጠብ ባህልን ከፍ በማድረግ ተቅማጥ መከላከል እንችላለን። እንግዲህ እኛ መፍትሄ ብለን መጀመሪያ ያመጣነው ተቅማጥን ለመቀነስ ብዙ ሆቴሎች አሉ አዲስ አበባ ወይም ዋና ዋና ከተሞቻችን ላይ ነው። ሆቴሎች ብዙ ሳሙናዎችን ይጥላሉ። እነሱን ተፈልጥቦ ቀልጦ ኬሚካል ተጨምሮበት በአዲስ እንደገና መልሰው በማምራት ተቅማጥ መከላከል እንችላለን።
የንጽህናን ባህል ለማዳበርና የባህሪ ለውጥ ለማምጣት ቢዩቲፉል ማይንድ አዲስ አበባ ውስጥ ባሉ 20 ትምህርት ቤቶች እንቅስቃሴ እያደረገ ይገኛል።
አሁን ያለንበት ሁኔታ የመንግስት ትምህርት ቤቶች ናቸው። ሁሉንም ቢያንስ 1300 ተማሪ አለ እያንዳንዱ ትምህርት ቤት ላይ ና የተፈራርመን የጀመርነው የካ ክፍለ ከተማ ላይ ያሉ ትምህርት ቤቶች ላይ ነው። እንግዲህ ግን መስጠት መርዳት አናበረታ። ስለዚህ እኛ የምናደርገው ምንድን ነው? አንደኛ በምንችለው መጠን በትንሹ ሳሙናዎች እንሰጣለን። ግን እንደ አላማን የምናበረታቸው አይደለም። ዋናው ግን የምናደርገው እነዚህ ተማሪዎች ና የትምህርት ቤት ዳይሬክተሮች ስልጠና እንሰጣቸዋለን። ከስልጠናው በኋላ በትምህርት ቤታቸው ሁሉም ሳሙና ማቅረብ እንዳለባቸው ተማሪዎቻቸው በሳሙና ና በውሃ መታጠብ እንዳለባቸው እንዲሰሩ እናድጋቸዋለን።
ቢዩቲፉል ማይንድ ለወጣቶች የስራ እድልን የፈጠረ ሲሆን በቀጣይም በክልሎች የመስፋፋት እቅድን ይዞ እየተንቀሳቀሰ ይገኛል።
ሴቶቻችን ስራ ይፈጥራሉ። መጠው ሰብስበው አጥንተው ሲሰሩ እነዚህ ስራ እየፈጠርን ነው። ስራችን በዚህ በእጅ መታጠብ ወይም በዚህ ብቻ ያቆም አይደለም። የስልጠና ማዕከሎችንም እየከፈትን ነው። አሁን ትላልቅ የኢትዮጵያ ከተሞች ላይ አዲስ አበባ፣ ባህር ዳር፣ ጀማ ላይ ወደ መቀሌ ያሉ ስለዚህ አላማችን ሰፊ ነው።
ማህበረሰብ ተኮር የንግድ ስራ ድርጅት የሆነው ቢዩቲፉል ማይንድ ሙሉ ለሙሉ ትርፉን መልሶ ስራውን ለማስፋፋት እንደሚጠቀምበት አያጣም ይናገራል።
በአሁኑ ሰዓት እንግዲህ ሙሉ 100% ነው ሁሉም ነገር የምናረገው። ምንድን ነው ኢትዮጵያ ውስጥ ገና ስንት አረፈበት ነው ማህበራዊ ስራ ፈጣሪ አሁን ማህበር አቋቁመናል። እየሰራ ነው። ህጋዊ ፍቃድ አግኝቶ ስንት ፐርሰንቱ ነው ለትርፋችን የሚለውን በህጋዊ መንግስትም እንዲጠይቀን ማለት ነው። አሁን ገና ከተስ የለም ይሄ ነገር እንደኛ ድርጅት አሁን ግን ስራውን በጣም ቶሎ እንዲፈጥም 100% ነው ያረግ ነው ያለነው።
የተባበሩት መንግስታት ድርጅት የህፃናት አጣዳፊ ድጋፍ ዓለም አቀፍ ፈንድ ዩኒሴፍ ባወጣው ሪፖርት መሰረት ኢትዮጵያ ውስጥ ከ60-80% የሚሆኑ ተላላፊ ህመሞች መንስኤ የንጽህና ችግር መሆኑን ያሳያል። አያጣምም ንጽህናን በተለይም ደግሞ እጅን ከመታጠቢያ ቤት መልስ ከምግብ በፊትና ከምግብ በኋላ የመታጠብ ባህልን ህብረተሰቡ እንዲያዳብር አጽንኦት ሰጥቶ ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በነገው ምሽት መሰናዷችንም እንገናኛለን። የዛሬው ጋቢና ቪኦኤ ጉዟችን ግን በዚሁ ተጠናቋል።
በፌስቡክ @vioeamharic በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን ጻፉልን።
በሰላም በጤና ነገ ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቬሮ።
ደህና ደሩ።
Kun Radio Sagale Amerikati.